ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን ዛሬም ደግሞ ከተከታታዩ ከሐዋርያ ሥራ መጽሐፍ ሊያስተምረንና ሊናገረን ሁላችንም በእያለንበት ስፍራ በራዲዮናችን ዙሪያ ተሰብስበን እርሱን እየተጠባበቅን ነው። አስተማሪውን መንፈስ ቅዱስን በዛሬው ምሽት እንግዲህ እግዚአብሔር አምላካችን በእውነት በዚህ ድንቅ በሆነው በሐዋርያ ሥራ መጽሐፍ ውስጥ እግዚአብሔር አምላካችን ታላላቅ ቁም ነገሮችን ያስተምረናል። ብዙ ጊዜ ወገኖቼ እኔና እናንተ ቃሉን ተጠምተን ተርበን መቼ ማን ይናገረኛል እያልን የምንራብበት ጊዜ አለ፣ የምንጨነቅበት ጊዜ አለ። እግዚአብሔር ደግሞ ለሌላ ጊዜ ስንቅ ይሆነን ዘንድ ይህንን ማዕድ አዘጋጅቶልናልና በእምነት ወደ እርሱን ቀርባለን። ጸሎታችንን ያልከለከለን እግዚአብሔር አምላካችን ብርቱ ነውና እንዲህ እያልን ወደ ዕለቱ ትምህርታችን እናልፋለን።
መራራ ልቅሷችን ተመልክቶ ማዘን ራቅ ከመከራው ኑሮ ገላገለን እንድናገለግለው ተቤዠን በምሕረቱ አልተለየን ይመስገን ጸሎታችን ያልከለከለ ምሕረቱን ከኛ ያላራቀ እግዚአብሔር ይመስገን ኢየሱስ ጸሎታችንን ያልከለከለ ምሕረቱን ከኛ ያላራቀ እግዚአብሔር ይመስገን ኢየሱስ ይመስገን። ከጠላቶቻችን አስመለከን በደረቁ መሬት አሻገርከን በምሕረት እኛን ገለልከን ተባረክ ጸሎታችን ያልከለከለ ምሕረቱን ከኛ ያላራቀ እግዚአብሔር ይመስገን አሜን ኢየሱስ ይመስገን። ጸሎታችንን ያልከለከለ ምሕረቱን ከኛ ያላራቀ እግዚአብሔር ይመስገን አሜን ኢየሱስ ይመስገን።
አሁን ወደ ጸሎት እናመራለን። ጌታችን ሆይ እናመሰግናለን እናከብራለን። በዚህ ጊዜ ደግሞ ወደንና ፈቅደን በፊት እንገኛለን። አቤቱ ጌታችንና መዳኒታችን ሆይ ለኛ የሚያስፈልገውን ነገር ያለ አንተ ነህ። እግዚአብሔር አምላካችን ሆይ በዚህች ምሽት ለኛ ለሰውነታችን የሚበጀውን ምግብ ብንበላ ነገ ጠዋት ደግሞ እንራባለን። እንደገና ነገ ጠዋት ብንበላ ደግሞ ከሰዓት በኋላ እንራባለን። ጌታ ሆይ አንተ የዘላለም እንጀራ አለ። ይህንን ምሽተን ደግሞ በፊት ተገኝተናልና እንዳንራብ እንዳንጠግማ ይህንን የዘላለምን ምግብ የቃልህን ጌታዬ ሆይ መልካምነት በእኛ ውስጥ እንድታፈስ እግዚአብሔር አምላኬ ጸጋህንም ደግሞ በእኛ ላይ እንድታደርግ እስከ መጨረሻው ድረስ ወደ አንተ እስክንሰበሰብ ወይ አንተ ወደ እኛ እስክትመጣ ጌታ ኢየሱስ ክርስቶስ የሚያጸናንን ቁርጭምጭሚቶቻችንን አጽንቶ ሊያቆም የሚችለውን ምግብ መንፈሳዊን መና ከጸባዖት ከላይ እንድትልክልን እንለምናለን። እግዚአብሔር ሆይ ነውኛነታችንን ትመለከታለህ። እግዚአብሔር አባታችንና አምላካችን ሆይ በፊትህ መገኘት የማንችል የማንበቃ ሰዎች ነን። አንተ ግን እግዚአብሔር ሆይ ብቃት አለ በልጅህ በጌታ በኢየሱስ ክርስቶስ በኩል ባደረክልን ምረት እነሆ በፊት እንድንገኝ ሆነናልና በዚች ሰዓት ደግሞ በመካከላችን እንድትገኝ ቤትና ቤተሰቦቻችን እንድትመለከት እንለምናለን። ቃልህም ደግሞ ተገኘችልኝ እኔም በላው ባሪያ እንዳለ እግዚአብሔር አምላክ ሆይ ቃልህን ደግሞ በሙላት ወደኛ እንድትልክና እግዚአብሔር አምላካችን ወኛም በሱ ደግሞ እንድናድግ እንድትረዳን እንለምናለን። ጊዜውን ሁሉ ባርክልን። በደላችንና መተላለፋችንን ሁሉ ይቅር በለን። ስለ ኃያሉና ስለ ዘላለማዊ ስምህ ስትል ስማን። አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ጴጥሮስና ዮሐንስ በጸሎት ጊዜ በዘጠኝ ሰዓት ማለት ነው ወደ መቅደስ ይወጡ በነበረበት ሰዓት መልካም በሚሏት በመቅደስ ደጅ ይቀመጥ የነበረ አንካሳ ሰው አንድን ነገር ለምኗቸው ጴጥሮስና ዮሐንስም ምንን እንደመለሱላችሁና ምን እንዳሉት በጥቂቱ ተመልክተን ነበር። ወደ መጨረሻ ላይ በቀኝ እጁም ጴጥሮስ ይዞ አስነሳው በዚያም ጊዜ እግሩና ቁርጭምጭሚቱ ጸና የሚለውን ተመልክተን ከሳት አኳያ በቁጥር 7 ላይ ትምህርታችንን ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ትላንትና ካቆምንበት ስፍራ አንስተን አብረን ጌታ በረዳን መጠን እንማራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 3 ቁጥር 8ን ተመልከቱ። የሐዋርያት ሥራ ምዕራፍ 3 ቁጥር 8ን ተመልከቱ። እንዲህ ይላል ወደ ላይ ዘሎም ቆመ ይመላለስም ጀመር እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ አይላል። ደስ የሚያሰኝ ነገር ነው። ብዙውን ጊዜ በሕይወቱ ሙሉ ይህ ሰው ሽባ ሆኖ ሰዎች ተሸክሞ ሲያመላልሱት ነበር። አሁን ግን ጴጥሮስና ዮሐንስ ስለ ጸለዩለት እግዚአብሔር ምሕረቱን አበዛለት። ተነስቶም ቆመ ከእነርሱም ጋር እግዚአብሔርን እያመሰገነ ወደ መቅደስ ሲገባ እንመለከታለን። ወገኖቼ እየዘለለ የሚለውን ቃል እስቲ አሁን ባነበብነው ክፍል ውስጥ ተመልከቱ። በዚህ ስፍራ ይህ ቃል ሁለት ጊዜ ተጠቅሷል። ይህ ምዕራፍ እጅግ ደስ የሚያሰኝ ምዕራፍ ነው። ጴጥሮስ እንደገና የእግዚአብሔር መንግሥት ለእስራኤል ሲገልጽ ነው የምናገኘው። በዚህ ወቅት ቤተ ክርስቲያን ከመቶ እጅ 100ን እስራኤላውያን ነበሩ። ከውጭ የመጡ አዛቦች ፈጽሞ አልነበሩም ማለት ነው። ቤተ ክርስቲያን የጀመረችው በእስራኤላውያን አማካኝነት በኢየሩሳሌም ነው። ከዚያ በኋላ ነው ወደ ምድር ዳርቻ የተስፋፋችው። አሁን ግን ጊዜው የኢየሩሳሌም ነው። ለኢየሩሳሌም ከተሰጠው ጊዜ ውስጥ ለምልክት የተጠቀሰው አንካሶች ይዘላሉ የሚል ነው። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል፣ በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና የሚለውን የኢሳይያስን መልእክት ከምዕራፍ 35 ቁጥር 6 ላይ መመልከት ይቻላል። እያንዳንዱ በዚያን ቀን ወደ ቤተ መቅደስ የሄደ እስራኤላዊ ሁሉ በዚህ አንካሳ ሰው መፈወስና መዝለል ተደነቀ። ይህም የእግዚአብሔር መንግሥት መጀመሪያ እንደሆነ አወቁ። መሲሁ ተሰቅሏል፣ ከሞትም ተነስቷል፣ ወደ ሰማያትም አድርጓል፣ በእግዚአብሔርም ቀኝ ተቀምጧል፣ ለሚቀበሉት ሁሉ እንደገና ተመልሶ ይመጣል። የሐዋርያት ሥራ ምዕራፍ 3 ቁጥር 9ና 10ን እንመልከት። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው ይላል። እጅግ ያስገርማል። ተመለከቱት፣ ማንም እንደሆነ አወቁ። ሕዝቡ የተፈጸመውም ተአምራት አስደነቃቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ የሚለውን ደግሞ በቁጥር 11 ላይ እናገኛለን። ይህ የእግዚአብሔር መንግሥት መጀመሪያ ይሆንን? ባለፉት ጥቂት ሳምንታት ብዙ ታላላቅ ታምራቶች በኢየሩሳሌም ተፈጽመዋል። ለስቅለቱ፣ ለትንሣኤው፣ ለርገቱና ለባለ 50 ቀን ታምራቱ ምስክሮች ነበሩ። በዚህም ሁሉ እጅግ ተደንቋል። በርግጥም ምን እየተደረገ ይሆን? እስቲ ከዚህ በመቀጠል የጴጥሮስን ንግግር ደሞ እንመልከት። ይህ የጴጥሮስ ንግግር ሁለተኛው ጊዜ መሆኑ ነው። ቁጥር 12 ነው። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ይላል። ጊዜው የነርሱ ስለነበረ ጴጥሮስ ይናገር የነበረው በቀጥታ ለእስራኤል ሕዝብ ነበር። የተደረገው ተአምር በርሱ እንዳልተፈጸመ ድምጹን ከፍ አድርጎ በአጽንኦት ተናገረ። እግዚአብሔርም ለአባቶቻቸው የሰጠውን ተስፋ እንዲያስተውሉ ወደ ብሉይ ኪዳን ዘመን እንዲመለከቱ አደረጋቸው። ወደ እግዚአብሔርም ቢመለሱ እግዚአብሔር የሰጠውን የትንቢት ቃል እንዲፈጸም ተናገራቸው። እስቲ የአይሁድ ሕዝብ የሚያውቀውን እግዚአብሔር ለባሮቹ የተናገረውን የትንቢት ቃል እንመልከት። በዳዊት ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል ይላል። ዘካርያስ ምዕራፍ 12 ቁጥር 10ን በኋላ ተመልከቱ ወገኖቼ። ይህ የትንቢት ቃል የሚፈጸመው የእስራኤል ሰዎች ወደ ጌታ ሲመለሱ ነው። ነገር ግን የእስራኤል ሕዝብ በሙሉ ወደ ጌታ ስላልተመለሱ ይህ የትንቢት ቃል አልተፈጸመም። ጴጥሮስ ይጋብዛቸው የነበረው ወደ ጌታ እንዲመለሱ ነበር። ነገር ግን እነዚህ ሰዎች በወቅቱ ንስሐ አልገቡም፣ አልተመለሱም። ይህ የትንቢት ቃል የሚፈጸምበት አንድ ቀን ይመጣል። ሕዝቅኤል ለሕዝቡ ሲናገር መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜ ማስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ፣ ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ በማለት ነበር የሚናገረው። ሕዝቅኤል ምዕራፍ 36 ከቁጥር 27 እስከ 28 ያለውን በኋላ ተመልከቱ። ኢሳይያስም ሲናገር ወዳጆቼ በዚያም ቀን አቤቱ ተቆጥተኛልና ቁጣህንም ከኔ መልሰሃልና አጽናንተኛልምና አመሰግናለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በርሱ ታምኜ አልፈራም ትላለ በማለት ይናገራል። ኢሳይያስ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ስፍራ በኋላ ተመልከቱ። አስቀድሞም በኢሳይያስ ምዕራፍ 35 ቁጥር 6 አንካሶች እንደሚዘሉ ገልጸናል። እግዚአብሔርም የተበጃቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይወጣሉ ወይም ደግሞ ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትንና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ ይላል። ኢሳይያስ 35 ቁጥር 10ን ልብ ይሏል። እንግዲህ ኢሳይያስ እንዲህ በማለት ይናገራል ስለ ጌታ፣ ይህ በጴጥሮስና በዮሐንስ እጅ የተፈወሰው ሰው አንካሳው ሰው ማለቴ ነው የእስራኤልን ማንነትና ምንነት የሚያሳይ ነው። እነዚህ ሕዝቦች ወደ እግዚአብሔር መመለስን ወደው ቢሆን ኖሮ የተሰጣቸው ቃል ኪዳን በተፈጸመ ነበር። እስቲ አለፍ ብለን ከሐዋርያት ሥራ ምዕራፍ 3 ከቁጥር 13 እስከ 15 ያለውን ረጋ ብለን እናንብብ። የአብርሃምና የይስሐቅ ያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሳን ጻድቁን ምክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እያለ ጴጥሮስ በድፍረት ይናገር ጀመረ። ተመልከቱ ወዳጆቼ፣ ስምዖን ጴጥሮስ ሲሰብክ እንደገና ትንሣኤውን በማንሳት ነበር የሰበከው። ጳውሎስም ሲሰብክ እንዲሁ ነበር። በስብከቱ ወይም በመልእክቶቹ ውስጥ ስለ ኢየሱስ ክርስቶስ ትንሣኤ ሳያነሳ አያልፍም ነበር። ባለፈው ክፍለ ጊዜ እንደ ተማርነው ዛሬ ብዙ ስብከቶች በአብያተ ክርስቲያናት ውስጥ ሲሰበኩ ያለ ክርስቶስ ትንሣኤ ነው የሚነገሩት። ቁጥር 16ን ተመልከቱ። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው፣ በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው ይላል። ጴጥሮስ ሊሎ የፈለገው ነገር በዚያን ካሳሰው ህይወት ውስጥ ይፈውስ እንደመጣ ሁሉ በአንድ ግሩም ለሚያነክሰው የእስራኤል ህዝብ እንዲሁ ፈውስ እንደሚያስፈልገው ሊያሳያቸው ፈልጎ ነበር። አሁንም ወንድሞች ሆይ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃላችሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው ይላቸዋል። ቁጥር 17 እና 18ን ይመለከቷል። ይህ ባለፈው የፈጸሙት ግፍ ለንስሐ ይጠራቸው ነበር። ሊወስዱት የሚገባ እርምጃም ንስሐ መግባትና መመለስ ነበር። በርግጥ ይህ መልእክት ለነርሱ አዲስ አልነበረም። መተላለፍህን ስለኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም ይላል። ኢሳይያስ ምዕራፍ 43 ቁጥር 25 የሚለውን ቃል በሚገባ ይህ ያውቁታል። እስቲ የጴጥሮስን መልእክት እንደገና ደግሞ እንስማ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንድልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላችኋል። ቁጥር 19 እና 20ን ተመልከቱ። እነዚህ የእስራኤል ሰዎች ኢየሱስን ቢቀበሉት ኖሮ እግዚአብሔር እንደገና ኢየሱስን ወደ ምድር ይልከው ነበርን? መልሱ በርግጥም አዎን ነው። ጴጥሮስም ወዳጆቼ ይህ ሊሆን እንደሚችል ነው የተናገረው። ይህ ሆኖ ቢሆን ኖሮ በቀጣይነት የእግዚአብሔር እቅድ ምን ይሆን ነበር? መቼም ለዚህ የሚኖረኝ መልስ አላውቀውም የሚል ነው። ከእግዚአብሔር በስተቀር ለእንደዚህ አይነቱ ጥያቄ መልስ የሚኖረው ሰው የለም ወዳጆቼ። ዛሬ እኔ የማውቀው ነገር ቢኖር እስራኤል በሙሉ ክርስቶስን አለመቀበሉን ነው። ቁጥር 1ን እንይ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና ይላል። አንዳንድ ሰዎች ሁሉ እስከሚታደስበት ዘመን ድረስ የሚለው አባባል ሰዎችና በዚህች ዓለም ያሉ ቁሶች በሙሉ የሚታደስበት ዘመን አድርገው ይቆጥሩታል። ነገር ግን የመታደስ ዘመን የሚለው እግዚአብሔር በቅዱሳን ነቢያቱ የተናገረውን የእስራኤልን ወደ ጌታ መመለስና መታደስን የሚያመለክት ነበር። ከቁጥር 22 እስከ 23 ያለውን እናንተ አለፍ ብላችሁ ተመልከቱ። የእስራኤል ሕዝብ ኢየሱስ ክርስቶስን ባለመቀበሉ በፍርድ ጎዳና ላይ ያዘግም ነበር። በሰባ ዓመተ ምሕረት ላይ ቲቶስ የተባለው የሮማ ጄኔራል የኢየሩሳሌምን ከተማ ፈጽሞ አጠፋት። እንደምገምተውም ከሆነ በሚሊዮን የሚቆጠሩ አይሁዳውያን አለቁ። ሌሎችም ጥቂት የተረፉ ሰዎች በሮማውያን ግዛት ውስጥ ለባርነት ተሸጡ፣ ከምድራቸውም ተነቀሉ። የእግዚአብሔርን ፍርድ በላያቸው ላይ መጣ። አለፍ ብላችሁ ከቁጥር 24 እስከ 26 ያለውን እንመልከት። ሁለተኛም ከሳሙኤል ጀምሮ ከርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ይህ ለእስራኤል ሕዝብ የሽግግር ጊዜ ነበር። መሲህ የሆነውን ኢየሱስን እንዲቀበሉ እድሉ ተሰጥቷቸው ነበር። ነገር ግን አልተጠቀሙበትም። ኋላም ላይ ጳውሎስ እንደሚለው የተሰጣቸውን እድል ለአሕዛብ አሳልፈው ሰጡ። የእነርሱ አመጽ ለሌላው በረከት ሆነ። እግዚአብሔር ወዳጆቼ ሰው በሚያደርገው ነገር ተደንቆ አያውቅም። ስለሆነም እንደ ዕቅዱና እንደ ሐሳቡ መስራቱን ቀጠለ። እግዚአብሔር ስለ ኃያል ስሙና ስለ ሥራው እየተመሰገነ ይሁን። እንግዲህ የተወደዳችሁ አድማጮች የሐዋርያት ሥራ ምዕራፍ 3 ጥናታችን በዚሁ ላይ ያበቃል። ከዚህ በመቀጠል ደግሞ የምዕራፍ 4ን ትምህርት እናቀርብላችኋለን። የዚህ የምዕራፍ 4 አብይ ሐሳብ በመጀመሪያዋ ቤተ ክርስቲያን ላይ የደረሰውን ስደትና የመንፈስ ቅዱስ ኃይልን መግለጥ ነው። ይህ ምዕራፍ የሚያሳየን የጴጥሮስን የመጀመሪያ ስብከት ውጤት ነው። በጴጥሮስ የመጀመሪያ ስብከት 5000 ሰዎች መዳናቸውን እናስታውሳለን። በዚህም ምክንያት ሐዋርያት ወደ እስር ቤት ይጣሉ ጀመር። እዚህ ላይ ይህን ልብ በሉ። የስደቱም ሆነ የመታሰሩ ምክንያት ኢየሱስ ከሞት ተነስቷል ተብሎ የተሰበከው ወንጌል ነበር። አይገርማችሁምን? በዚያ ምድር ስደትንና መታሰርን መገረፍን ሁሉ ያመጣው ነገር ቢኖር የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ከሞት ተነስቷል ተብሎ መሰበኩ ነበር። እስቲ ከዚህ በመቀጠል የመጀመሪያው የቤተ ክርስቲያንን ስደት ከቁጥር 1 እስከ 2 ለምን እንደሆነ እንመለከታለን። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ ይላል።
አንድ ነገር እንድታስታውሱ ፈልጋለሁ አድማጮቼ። ማን ነበር ኢየሱስን ያሳደደው? ያዘውና ወደ ሞት ያደረሰውስ ማን ነው? ይህንን ሁሉ ያደረጉ የሃይማኖት መሪዎች ነን የሚሉ ፈሪሳውያን ነበሩ። በምድርም ሲመላለስ የክርስቶስ ጠላቶች የነበሩ እነዚህ ሰዎች ነበሩ። በርግጥ ከፈሪሳውያን ወገን የሆኑ ጥቂት ሰዎች በዚያን ወቅት ድነው ነበር። ከነዚህም ውስጥ እንደ ምሳሌ የሚጠቀሱ ኒቆዲሞስ፣ ዳርማትያሱ ዮሴፍና የጤርሴሱ ሳኦል አንዳንዶቹ ነበሩ። ሌሎችም ሊድኑበት የሚችሉበት የጌታ የኢየሱስ ክርስቶስን ወንጌል የሰሙ ነበሩ። ከነዚህም ውጪ ያሉት ፈሪሳውያን ግን ክርስቶስ ኢየሱስን ካስወገዱ በኋላ እንኳ ጠላትነታቸው የጨመረና የከፋ ሆኖ ነው የታየው። በወቅቱ የመጀመሪያው ቤተ ክርስቲያን ተሰብኮ የነበረው የኢየሱስ ክርስቶስን ከሞት መነሳት በመሆኑ ከፈሪሳውያን በተጨማሪ ሰዱቃውያን የሚባሉ በትንሣኤ ሙታን የማያምኑ ለቤተ ክርስቲያን ጠላቶች ሆነው ተነስተው ነበር። እኔ እንደማስበው ከሆነ ወዳጆቼ፣ ጠጪዎች፣ ወንበዴዎችና ዘራፊዎች ለቤተ ክርስቲያን ጠላት ሆነው ይነሳሉ ብዬ አልገምትም። የኔ ችግር የቱ ላይ እንደሆነ ታውቃላችሁ? የኔ ችግር ዛሬ አገልጋይና ሰባኪዎች ነን ዳግም ተወልደናል ብለው በቤተ ክርስቲያን ውስጥ የተቀመጡ ለዘብተኞች ናቸው። እነዚህ ለወንጌል ጠናቶች ሆነው ወደፊት ሊነሱ ይችላሉ ብዬ አምናለሁ። እግዚአብሔር ቃልም የሰው ጠላቱ የቤቱ ሰው ነው ይላል። እውነቴን ነው የምላችሁ። የዛሬ አሳዳጆችና ሰዱቃውያን ወዳጆቼ እነዚህ ናቸው። እስቲ ልብ ብላችሁ በቤተ ክርስቲያናችሁ ውስጥ ደግሞ የሚከናወነውን ተመልከቱ። ብዙውን ጊዜ የቤተ ክርስቲያን ጭንቁርና አስቸጋሪ የበር ስር እንቅፋት ሆኖ የሚነሱት አገልጋዮች ራሳቸው ናቸው። መለኮታዊ የሆነውን ተአምራት የሚክዱ እነዚህ ናቸው። የእግዚአብሔርን ቃል ወይ ባፋቸው ወይንም በሕይወታቸው ይክዱታል። እግዚአብሔር ዘላለማዊ ምሕረቱን ይስጣችሁ። በጌታ የተወደዳችሁ አድማጮቼ፣ የጥንቶቹም ሆኑ ያሁኖቹ ሰዱቃውያን ስለ ትንሣኤ የሚሰብከውን ሰባኪ ማወካቸው አልቀረም። ወገኖቼ ሆይ ስለ ኢየሱስ መልካምነትና በጎነት መስበክ ትችላላችሁ። ይህ አይነቱ ስብከት ችግር አይፈጥርባችሁም። ነገር ግን ስለ ክርስቶስ ኢየሱስ አዳኝነት ከሰማይ መውረዱን፣ ኃጢአትን መውቀሱን፣ ስለ ሰው ልጅ መተላለፍም ሲል በመስቀል ላይ መሞቱንና በትንሣኤ ኃይል ከሞት መነሳቱን የምትሰብኩ ከሆነ በእርግጥ በችግር ውስጥ ትወድቃላችሁ። የክርስቶስም ጠላቶች የሚጠሉት ስብከት ይህን አይነት ስብከት ነው። ሐዋርያት በሰበኩ ጊዜ ሰዱቃውያን ይዘው በወኅኒ ጣሏቸው። ዛሬ ሕይወታችሁ ክርስቶስን የሚሸት ከሆነ ጎረቤታችሁ ብቻ ሳይሆን እቤት ውስጥ ያለውም ሰው እንኳ ይጠላችኋል፣ ይነሳባችኋል። ያን ጊዜ እናንተ የእግዚአብሔር ልጅ መሆኑን ታረጋግጣላችሁ። እግዚአብሔር ይባርካችሁ። አንድ ክርስቲያን ተብዬ አካሄዱና አኗኗሩ ሁኔታ ሁሉ ዓለምን የመሰለ እንደሆነ ስደት አይመጣበትም፣ ተደብቆ ይኖራል። ታዲያ አስገርማችሁ ምን? ክርስቶስን ሰው በሚመስልበት ጊዜ አካሄዱና አኗኗሩ ሁሉ ክርስቶስን መምሰል ሲጀምር ጠላቶቹ ይበዙበታል። እስቲ ያለፍ ብለን ቁጥር 3ና 4ን እንመልከት። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወኅኒ ያኖሯቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ፣ የወንዶችም ቁጥር 5000 ያህል ሆነ ይላል። ይህ ሁሉ የሆነው ጴጥሮስ በሰበከበት በሰለሞን ቤተ መቅደስ መመላለሻ አጠገብ ነበር። እንግዲህ በዳኑት ወንዶች ብቻ 5000 ከሆኑ ተመልከቱ፣ የዳኑት ወንዶች ብቻ 5000 ከሆኑ የሴቶቹና የሕፃናት ቁጥር ስንት ይሆን ብላችሁ ትገምታላችሁ? እነዚህ ሁሉ ነበሩ ወደ ክርስቶስ የተመለሱት። ጴጥሮስ አሁን ደፋር ሆነ። በመንፈስ ቅዱስ ኃይል ተሞልቶ ይህንን የእግዚአብሔርን ወይም ደግሞ የእግዚአብሔርን ልጅ ትንሣኤና ሞት ይሰብክ ጀመረ። እግዚአብሔር ይባርከው ወዳጆች፣ እኔ ደስ ያሰኘኛል። በዚህ ቦታ ላይ እግዚአብሔር በጴጥሮስ ላይ በኃይል ነበር የሠራው። ስብሰባውም ቢሆን እንዲያው ለቁጥር ብቻ ጥቂት ሰዎች የዳኑበት የወንጌል ስብሰባ አልነበረም። የተለወጡትም ሰዎች ለይስሙላ ብቻ ወደ ክርስቶስ አልመጡም። ነገር ግን በውስጣቸው የተደረገው ለውጥ እውነተኛና የሚታይ ነበር። ከዚያን ጊዜ ጀምሮ ይኸው እስከ ዛሬ ድረስ በታሪክ ውስጥ እንዲህ አይነት ለውጥ አልታየም። ወደፊትም ቢሆን ቤተ ክርስቲያን በዓለም ላይ ከዚህ የተሻለ ትሰራለች ብዬ አልገምትም። ከቁጥር 5-6 ያለውን ደግሞ እንመልከት። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም፣ የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ ይላል። ይህንን አይነቱን ስብሰባ ከዚህ በፊት እናውቃለን። በተለይ ሐናና ቀያፋን በሚገባ እናስታውሳቸዋለን። እነዚህ ሁለት ሰዎች ነበሩ በኢየሱስ ላይ ሞት እንዲፈረድበት ያደረጉት። እነርሱንም በመካከለ አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። አሁን አፋጠጧቸው። ኃይላቸውን ሊያሳዩዋቸው፣ ሊደቅሷቸው፣ እንደ ልማዳቸው ወደ ወይኒም ልጥሏቸው ተነሳሱባቸው። ጴጥሮስንና ዮሐንስን ባለቆችና በሽማግሌዎች ፊት አቀረቧቸው። አንካሳው ሰው በመፈወሱና ጴጥሮስ ሁለተኛውን ስብከት በመስበኩ የሃይማኖት አለቆች ይህንን በምን ኃይልና በማን ስም እንዳደረጉ እንዲነግሯቸው ፈለጉ። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲያላቸው እናንተ የሕዝብ አለቆችና ሽማግሌዎች ሲላቸው እንመለከታለን። ቁጥር 8 ነው። እዚህ ላይ ልብ ልትሉት የሚገባ ነገር ቢኖር የጴጥሮስን በመንፈስ ቅዱስ መሞላት ነው። ጴጥሮስ በዚህ ቦታ ላይ እንደገና በመንፈስ ቅዱስ አልተጠመቀም፣ ምክንያቱም ጥምቀቱን አንድ ጊዜ አግኝቷልና ነው። ሆኖም በመንፈስ ቅዱስ እንደገና ተሞላ። እስቲ ጴጥሮስን በዓይነ ልቦናችሁ ተመልከቱት። በመንፈስ ቅዱስ ኃይል ተሞልቶ በሽማግሌዎች ፊት ቆሟል። እኔም ወንኩና አንተ ዘወትር በመንፈስ ቅዱስ መሞላት ያስፈልገናል ወገኖቼ። ዘወትርም የምንፈልገውና የምንከተለው ይህንን መሆን አለበት። ይህ አንድ ጊዜ በባለ 50 ቀን የተከናወነ ድርጊት ነው። ምን? የመንፈስ ቅዱስ ጥምቀት ማለት ነው። ስለዚህ የመንፈስ ቅዱስ ጥምቀትን አትጠባበቁ። ወደ ክርስቶስም በተመለሰና ዳግም በተወለድንበት ቅጽበት በክርስቶስ አካል ውስጥ ሁላችንም ተጠምቀናል። አስተዋላችሁ? ወደ ክርስቶስ በተመለሰንና ዳግም በተወለድንበት ቅጽበት በክርስቶስ አካል ውስጥ ሁላችንም ተጠምቀናል። እግዚአብሔር የተመሰገነ ይሁን ወዳጆቼ። ቁጥር 9 እና 10 ልብ በሉ። ጴጥሮስ ለነዚህ ሰዎች ያደረገው ንግግር ጥሩ ነበር። እስቲ እንመልከተው። አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን እያለ በድፍረት ይናገራቸው ጀመር። በስብከቱም ወቅት በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ይቁሙ በሚለው መሰረት ነበር የሚናገረው። ኤፌሶን ምዕራፍ 6 ቁጥር 15ን ተመልከቱ። ጴጥሮስ በመንፈስ በመሞላቱ የሚናገረው ነገር ሁሉ ትክክለኛና ቀጥተኛ ነበር። እናንተ ግንበኞች የናቁት የማዕዘን ራስ የሆነው ይህ ድንጋይ ነው ይላቸዋል። ቁጥር 11ን ይመለከቷል። ጴጥሮስ ስለ ጌታ ኢየሱስ ሁለት ነገሮችን ነበር ሊገልጽ የሞከረው። የመጀመሪያው ክርስቶስ ስለ ኃጢአት እንደሞተና እንደተነሳ ሲሆን፣ ሌላኛው ክርስቶስ የማዕዘን ራስ እንደሆነ ነው። ይህንን አርፍተ ነገር እንደገና ልድገምላችሁ። የመጀመሪያው ክርስቶስ ስለ ኃጢአት እንደሞተና እንደተነሳ ሲሆን፣ ሌላኛው ክርስቶስ የማዕዘን ራስ እንደሆነ ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ ምሽት ጥናታችን በዚሁ ላይ ያበቃል። ጌታ ቢፈቅድ የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ቁርበታችን ባረፈበት ስፍራ ሁሉ ለሊቱን እግዚአብሔር ለእያንዳንዳችን በረከቱንና ጸጋውን ይስጠን እያልን እንሰናበታችኋለን። ደህና ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።